the voice of America.
ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
እጅግ በጣም እየተስፋፋ ያለው ችግር ነው። በተለይም በማደግ ላይ ባሉ አገሮች ሰፊ ነው ችግሩ። በአፍሪካ በኤዥያ ከበቤ ችግሩ ሰፊ ነው። ግን የችግሩ መጠን ማወቅም እጅግ አስቸጋሪ ነው። ምክንያቱም የወንጀል ድርጊት ነው። ስለዚህ መረጃዎች በቀላሉ አይገኙም። በዚህ ምክንያት እጅግ በጣም ራቅ ያለ ግምት ለመስጠት ካልሆነ በስተቀር ይሄን ያህል ነው ብሎ ዴፊኒቲቭ የሆነ ፊገር መስጠትም ያስቸግራል።
አቶ አብርሃም ገብረ ጊዮርጊስ ይባላሉ። የተጭበረበሩና ከደረጃ በታች የተመረቱ መድኃኒቶች በመላው ዓለም እየተስፋፉ መምጣታቸውንና ችግሩን በማደግ ላይ በሚገኙ ሀገሮች እንደሚበረታ ከገለጹበት የተቀነጨበ ነው። ዝርዝሩ በመጽሔት ክፍለ ጊዜ ይቀርባል።
ጤና ይስጥልን የተከበራችሁ አድማጮቻችን፣ እንደምን አምሽታችኋል? ይህ በየዕለቱ ከምሽቱ 3 ሰዓት እስከ 4 ሰዓት በ19 በ22ና በ25 ሜትር ባንዶች ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የአንድ ሰዓት ፕሮግራም ነው።
የዛሬ ማክሰኞ ነሐሴ 5 2007 ዓመተ ምህረት ፕሮግራማችን አስተናጋጆቻችሁ ቆንጂት ታዬና
ሰለሞን ክፍሌ እንሆናለን። ንጉሡ ታምሬ ፕሮግራሙን ይመራል። ልዩ ልዩ ቅንብሮች አሉን። አብራችሁን አምሹ። አሁን በቅድሚያ የዓለም ዜና።
በቤት እንስሳት እርባታ የሚተዳደሩ የአፋርና ኢሳ አካባቢዎች በድርቅ መጠቃታቸውን የአካባቢው ማህበረሰብ ተወካዮች አስታወቁ። በድርቁ የተነሳ በርካታ እንስሳት መሞታቸውን፣ በአንዳንድ አካባቢዎች ደግሞ የሰዎች ሕይወት መጥፋቱን የአሜሪካ ድምጽ ሬዲዮ ከተለያዩ እማኞች ካገኘው መረጃ ለመረዳት ተችሏል። የአካባቢው ምጣኔ ሀብት ዋልታ የሆነው የእንስሳት እርባታ በድርቅ የተነሳ የደረሰበት ኢኮኖሚያዊ ኪሳራ የአፋርና ኢሳ ቤተሰቦችን ኑሮ በእጅጉ ጎድቷል፣ ሕጻናት ለምግብ እጥረት ተጋልጠዋል ሲሉ የማህበረሰቦቹ መሪዎችና ወኪሎች አስታውቀዋል። ካለፈው ግንቦት ወር ጀምሮ ሲጠበቅ የቆየው ዝናብ ዘግይቶ ባለፈው ሳምንት በጥቂት አካባቢዎች መዝነብ መጀመሩ ለመረዳት ተችሏል። በውጭ ሀገር የሚኖሩ የአፋር ማህበረሰብ ተወላጆች የአካባቢው ማህበረሰብ ላይ ድርቁ የተባባሰው የከብት ማዋያ ስፍራዎች ለመንግስት የሸንኮራ አገዳና ሌሎች ምርቶች በመከለላቸውና የውሃ አቅርቦትም ከዚሁ ጋር ተያይዞ በመቀነሱ ነው ይላሉ። በጉዳዩ ዙሪያ የአፋር ክልል የአደጋ መከላከል ቢሮ ኃላፊዎችን ለመነጋገር ሞክረን ምላሻቸውን አልሰጡም። ጥረታችን ይቀጥላል። በምሽቱ አብይ ርዕስ ዝርዝር ዘገባ ይቀርባል።
በዚህ ዓመት በአገር አቀፍ ደረጃ ስደትን ለመከላከል የተደረጉ ጥረቶች አመርቂ ውጤት አላስገኙም ሲል ዕለታዊው የመንግሥት ጋዜጣ አዲስ ዘመን ዘግቧል። ምክትል ጠቅላይ ሚኒስትሩን ዋቢ ያደረገው አዲስ ዘመን ክልሎችና የሚመለከታቸው ባለድርሻ አካላት በቅንጅት ለመስራት አልቻሉም ብለዋል። ከአዲስ አበባ ዘጋቢያችን መለስካቸው አማ ተከታዩን አጠናቅሯል።
አዲስ ዘመን በዛሬው እትሙ የመጀመሪያ ገጽ ራስጌ ላይ በጉልህ ፊደላት ስደትን የመከላከሉ ጥረት አመርቂ ውጤት አላስገኝም በሚል ርዕስ ስር ባወጣው ሀተታ የሕገ ወጥ ሰዎች ዝውውር ተከላካይ ምክር ቤት በተያዘው ዓመት በአገር አቀፍ ደረጃ ስደትን ለመከላከል የተደረጉ ጥረቶች አመርቂ ውጤት አለማስገኘታቸውን ማስታወቁን ይገልጻል። የምክር ቤቱን ሰብሳቢና የሀገሪቱን ምክትል ጠቅላይ ሚኒስትር አቶ ደመቀ መኮንንን ዋቢ በማድረግ ጋዜጣው ሲዘግብ በተለይ በአማራ፣ በኦሮሚያ፣ በትግራይና በደቡብ ብሔር ብሔረሰቦችና ሕዝቦች ክልላዊ መንግስት በማኅበረሰብ ተኮር ንቅናቄ ስደትን ለመከላከል ተጠቃሽ የሚባሉ ሥራዎችን ማከናወን ተችሏል ይላል። ይሁንና ከጊዜ ወደ ጊዜ መልኩን እየቀያየረ ካለውና እየረቀቀ ከመጣው የሕገ ወጥ ደላሎች አሰራር አንጻር እንዲሁም እየጨመረ ከመጣው የዜጎች ጉዳት አኳያ የተደረገው ጥረት አመርቂ አይደለም ሲል ጽፏል። ምክትል ጠቅላይ ሚኒስትሩን አቶ ደመቀ መኮንንን ቃል በቃል በመጥቀስም እየደረሰ ያለውን አደጋ የሚመጥን እንቅስቃሴ እያደረግን አይደለም ያሉት አቶ ደመቀ በዋናነትም በችግሩ ዙሪያ ከህብረተሰቡ እስከ መንግስት ከፍተኛ አመራሮች ደረጃ መግባባት ላይ ተደርሷል ማለት እንደማይቻል ተናግረዋል ብሏል። በተጨማሪም ክልሎችና የሚመለከታቸው ባለድርሻ አካላት በቅንጅት መስራት ባለመቻላቸው አሁንም በአገራቸው ሰርተው ለመለወጥ የሚችሉ በርካታ ቁጥር ያላቸው ዜጎች ለከፋ እንግልት እየተዳረጉ መሆናቸውን እንዳስታወቁ አዲስ ዘመን ዘግበዋል። ቪኦኤ ከአንድ ዓመት በፊት ከስደት የተመለሱ ዜጎች አብዛኞቹ ተመልሰው ወደ ስደት እንዲሄዱ ደጋግሞ መዘገቡ ይታወሳል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
በጦርነት ከታመሰችው ከየመን በብዙ ሺዎች የተቆጠሩ ሶማሊያውያን ሀገራቸው በከባድ ሰብአዊ ቀውስ ላይም ብትሆን እየተመለሱ መሆናቸውን የተባበሩት መንግስታት ድርጅት ተናገረ። የመንግስታቱ ድርጅት የሰብአዊ መብቶች ቢሮ እንዳስታወቀው ካለፈው መጋቢት ወር ወዲህ ወደ ሀገራቸው ሶማሊያ የተመለሱት ሰዎች ቁጥር 29 ሺህ ገደማ ይደርሳል። የሚበዙት ሴቶችና ህጻናት መሆናቸውን የገለጸው ድርጅቱ በቀጣዮቹ ወራትም ተጨማሪ ስደተኞች ይመለሳሉ ተብሎ እንደሚጠበቅ ነው ያመለከተው። በብዙ ሺዎች የሚቆጠሩ ሶማሊያውያን ለረጅም ጊዜ በሀገራቸው ሰፍኖ የቆየውን ጦርነት፣ ረሃብና ድህነቱን ሸሽተው በሚወጡበት በአደን ባህረ ሰላጤ በኩል ሲመለሱ መታየቱ አዲስ ክስተት እንደሆነም ዜናው ጠቁሟል።
አድማጮች፣ ዜና በቀጥታ የሚተላለፍላችሁ እዚህ ዋሽንግተን ዲሲ ከሚገኘው ከአሜሪካ ድምጽ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት ነው። ጥቁር አሜሪካዊው ታዳጊ ማይክል ብራውን ነጭ ፖሊስ በተኮሰው ጥይት የተገደለበትን አንደኛ ዓመት ለማሰብ የተጠራ ሰላማዊ ሰልፍ አንድ ሌላ ታዳጊ ጥቁር አሜሪካዊ በጽኑ የቆሰለበትን ጨምሮ የዩናይትድ ስቴትሷ ፌርጉሰን ከተማ በተኩስ ልውውጥ በታወከች ማግስት ትላንት ሰኞን በውጥረት አሳልፋለች። የአሜሪካ ድምጿ ኬን ፋራቦ እንደዘገበችው ሰላማዊ ሰልፈኞች የከተማይቱን ሥራ የበዛበት መተላለፊያ ለመቆጣጠር በሞከሩበትና ፖሊስ ግርግሩን ለመበተን ጥረት ባደረገበት ወቅት የተቀሰቀሰውን ግጭት ተከትሎ ሁለት ሰዎች በቁጥጥር ስር ውለዋል። ሁኔታው እጅግ ውጥረት የሰፈነበት መሆኑንም ባልደረባችን ዘግባለች። ሰልፈኞች ትላንት ማምሻው ላይ ሰው ከሥራ ወጥቶ ወደ የመዳረሻው በሚጣደፍበት ወቅት አንድ አውራ ጎዳና በመዝጋታቸው ለጊዜው ቁጥራቸው ይፋ ያልተደረገ በርካታ ሰዎች ታስረዋል። የአሶሲየትድ ፕሬሱ የቪዲዮ ጋዜጠኛ ፖሊስ አስለቃሽ ጋዝ ተጠቅሞ ጎዳናዎችን ለማስለቀቅ ከበተነው ሰልፈኛ ውስጥ ነበር። ቀደም ሲል የሴንት ሉዊስ አውራጃ ባለሥልጣናት መሳሪያ የያዘው ጥቁር አሜሪካዊ ታዳጊ ወጣት መንገድ ላይ ካስቆመው ነጭ ፖሊስ ጋር በገጠመው ፍጥጫ የተገደለበትን አንደኛ ዓመት ለማሰብ የተጠራውን ሰልፍ ተከትሎ በተቀሰቀሰው ግርግር በታመሰችው ከተማ የሰዓት እላፊ አውጀዋል።
ባለፈው የአውሮፓውያን ዓመት ምስራቅ ዩክሬን ላይ የተከሰከሰው የማሌዥያው አየር መንገድ አውሮፕላንን አደጋ እየመረመሩ ያሉት ባለሙያዎች ከሩሲያ ከየብስ ወደ አየር ተተኳሽ ሚሳይል ሳይሆን አይቀርም ያሉትን ፍንጥርጣሪ እንዳገኙ ተሰምቷል። የኔዘርላንድስ መርማሪዎቹ ዛሬ ማክሰኞ ባወጡት መግለጫ የወደቀው የማሌዥያው አየር መንገድ ኤምኤች 17 አውሮፕላን አደጋ ላይ የወንጀል ምርመራ እያደረጉ ያሉት ባለሙያዎች ያገኟቸውንና የሩሲያው ቢዩክ ሚሳይል አካል ሳይሆኑ አይቀሩም የተባሉትን ስብርባሪዎች እየመረመሩ ናቸው ብለዋል። የወንጀል ምርመራውን እያካሄዱ ያሉት የቤልጅየም፣ የአውስትሬሊያ፣ የዩክሬን፣ የማሌዥያና የኔዘርላንድስ ባለሙያዎች ናቸው።
ኢራን በስለላ ወንጅላ ከአንድ ዓመት በላይ በእስር ባቆየችው አሜሪካዊ ጋዜጠኛ ዕጣ ፈንታ ላይ ውሳኔ ልትሰጥ መቃረቧ ተዘግቧል። ኢራን የወነጀለችው የዋሽንግተን ፖስት ጋዜጣ ዘጋቢ ጄሰን ሪዛኒያን የቴህራኑ አብዮታዊ ፍርድ ቤት ትላንት ለአራተኛና ለመጨረሻ ጊዜ ባስቻለው ውሎ የክስ ሂደቱን ተከታትሏል። ጥፋተኛ ሆኖ ከተገኘ ከ10 እስከ 20 ዓመታት በሚደርስ እስር ሊቀጣ ይችላል። 20 ገጾች ያሉት የክስ መከላከያ ሰነድ ለፍርድ ቤቱ ያስገቡት የሪዛኒያን የሕግ ጠበቃ ሌላ አሻን ከደንበኛቸው ጋር በየተራ ለዝግ ችሎቱ ተናግረዋል። የአሜሪካ ድምጿ ላቲካ ሆክ ያጠናቀረችውን ዘገባ አሉላ ከበደ ያቀርባል።
ጄሰን ሪዛኒያን ባለፈው ዓመት እንደ አውሮፓውያን የዘመን አቆጣጠር ሐምሌ 2014 ዓ.ም ነው ከባለቤቱና ከሌሎች ሁለት ሰዎች ጋር በስለላና እስላማዊቱን ሪፐብሊክ የሚጻረር የተባለ ፕሮፓጋንዳ አሰራጭቷል በሚል ውንጀላ በቁጥጥር ስር የዋለው። ቆይቶ ግን አብረውት የታሰሩት ሰዎች ሲለቀቁ የዋሽንግተን ፖስቱ ጋዜጠኛ እስር ላይ እንዲቆይ ተደርጓል። ጄሰን ሪዛኒያን የኢራን መንግስት ካቀረበበት ወንጀል ነጻ ነው ብሎ ቤተሰቡ ያምናል። ወላጅናቱ ሜሪ ሪዛኒያን በትላንትና ሁለት ለጋዜጠኞች ሲናገሩ ልጃቸው በኢራንና በዩናይትድ ስቴትስ መካከል ያለው በጥርጣሬ የተመላ ግንኙነት የፖለቲካ ጨዋታ ሳቢያ ነው የተያዘው ብለው ያምናሉ። ከ37 ዓመታት በላይ የዘለቀው የሁለቱ አገሮች የታወቀ ግንኙነት ሰለባ ነው የሆነው ባይ ናቸው።
Those people who arrested him and are trying him to show the evidence that they are using accusing him
ያሰሩትን ሰዎች እኔ የምጠይቀው እስኪ ላቀረባችሁበት የስለላ ወንጀል ማስረጃው የታለ አምጡ ብዬ ነው። እስኪ ፋ አድርጉት አሳትሙት ነው ምለው። የክሱን ሂደት ቅጂዎች የኢራንና የአሜሪካ ህዝብ እንዲያየው አድርጉ። ጄሰን በርግጥ ኢራንን የሚጎዳ ድርጊት መፈጸምና አለመፈጸሙን እንዲያረጋግጡልኝ ነው እኔ የምጠይቀው።
ረዛያንና ሌሎች ኢራን ውስጥ የታሰሩ አሜሪካውያን እንዲለቀቁ የዩናይትድ ስቴትስ መንግስት በትላንትናው ዕለት በድጋሚ ጠይቋል።
የቱርክ የጦር ኃይል ተዋጊ አውሮፕላኖቹ በሀገሪቱ ደቡብ ምስራቃዊ ክፍለ ግዛት ያሉ 17 የሽምቅ ተዋጊ ኩርዶች ኢላማዎችን እንደ ደበደቡ አስታወቀ። ጥቃቱ ያነጣጠረው ከኢራቅ እና ከኢራን ጋር በሚያዋስነው ሃካሪ ክፍለ ሀገር በሚንቀሳቀሰው የኩርዲስታን ሰራተኞች ፓርቲ ፒኬኬ ላይ መሆኑን የጦር ኃይሉ መግለጫ አስታውቋል። በመጨረሻም የቻይና ማዕከላዊ ባንክ ዛሬ የሀገሪቱን ገንዘብ ዩዋን ዋጋ ዝቅ አድርጓል። ባንኩ ዋጋው ከገበያው ሁኔታ ጋር እንዲስማማ በሚል ለአንድ ጊዜ ብቻ የወሰነው እርምጃ ነው ሲል ነው ያስታወቀው። ይህንን ዋጋ በ1.9% የቀነሰው ሲሆን የገበያውን ሁኔታ ለማስተካከል ነው ብሏል። በዋጋው መቀነስ ምክንያት ቻይና ወደ ውጭ የምትልከው ሸቀጥ ዋጋ ረከስ ይላል ተብሎ ነው የሚጠበቀው። አድማጮች፣ ዜናው በዚሁ አበቃ።
ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። አሁን በሁለተኛው ክፍለ ጊዜ ከሚቀርቡ ቅንብሮች የአንዱን ለቅምሻ።
በተለይ በውጭ የሚታየው ሄሞሮይድ ማለት አብጦ ከውጭ የሚወጣ ሄሞሮይድ ህመም በሚያሳይበት ጊዜ፣ ደሙም ደግሞ የተለጠጠው ደም ስር ውስጥ የመጓጎል ሁኔታ ሲፈጠር ነው በተለይ ህመሙ ኃይለኛ የሚሆነው።
በዩናይትድ ስቴትስ የሚገኘው የዊስካንሰን ዩኒቨርሲቲ የሕክምና ትምህርት ቤት የጠቅላላ ቀዶ ሕክምና ባለሙያ ዶክተር ግርማ ተፈራን ድምጽን የሰማ ነው። በልማድ የኪንታሮት በሽታ በመባል የሚታወቀው የበሽታ አይነት ችግርና መፍትሄው ላይ ከሰጡን ማብራሪያ የወሰድነው ነው። ዝርዝሩን በሁለተኛው አጋማሽ በሚቀርበው ሐኪሞን ይጠይቁ ፕሮግራም ጠብቁ። አሁን የዕለቱ አብይ ርዕስ
በቤት እንስሳት የሚተዳደሩ የአፋርና ኢሳ አካባቢዎች በድርቅ መጠቃታቸውን የአካባቢው ማህበረሰብ ተወካዮች አስታውቀዋል። በድርቁ የተነሳ በርካታ እንስሳት መሞታቸውን፣ በአንዳንድ አካባቢዎች ደግሞ የሰዎች ሕይወት መጥፋቱን የአሜሪካ ድምፅ ራዲዮ ከተለያዩ እማኞች ካገኘው መረጃ ለመረዳት ተችሏል። የአካባቢው ምጣኔ ሀብት ዋልታ የሆነው የእንስሳት እርባታ በድርቅ የተነሳ የደረሰበት ኢኮኖሚያዊ ኪሳራ የአፋርና ኢሳ ቤተሰቦችን ኑሮ በእጅጉ ጎድቷል። ሕፃናትም የምግብ እጥረት ሰለባዎች ሆነዋል። በውጭ አገር የሚኖሩ የአፋር ተወላጆች በአካባቢው ማኅበረሰብ ላይ ድርቁ የተባባሰው የከብት መዋያ ስፍራዎች ለመንግሥት የሸንኮራ አገዳና ሌሎች ምርቶች በመከለላቸውና የውሃ አቅርቦቱም ከዚሁ ጋር ተያይዞ በመቀነሱ ነው ይላሉ። ሄኖክ ሰማግዜር በስዊድን ሀገር የሚኖሩ የአፋር ብሔረሰብ ተቃዋሚ ንቅናቄ መሪን በጉዳዩ ዙሪያ አነጋግሯል። እነሆ።
ስሜ አብደላ አብዶ እባላለሁ። የአፋር ሕዝብ ፓርቲ ዋና ጸሐፊ ነኝ። ፓርቲው ከተመሰረተ ፎርማሊ ከተመሰረተ 2009 ጀምሮ የሚንቀሳቀስ ፓርቲ ነው። ያው የአፋር የፖለቲካ የኢኮኖሚ ማህበራዊ ችግሮችን ያው ለሕዝቡም ለውጭም ለዓለም ለማሳወቅ ነው የሚንቀሳቀሰው።
እናመሰግናለን ዶክተር አብደላ። እንግዲህ በአፋር የምጣኔ ሀብት ዙሪያ በርካታ ጥናቶችንም አከናውነዋል። ከፖለቲካ ተቃውሞትና ተሳትፎት በተጨማሪ በዚህ ዙሪያ ደግሞ የአፋር ክልል የአደጋ መከላከል ቢሮ በተለይ በድርቁ ዙሪያ ኃላፊዎቹ እንዲያነጋግሩን ሞክረን አልተሳካም። ሙከራችን ይቀጥላል። ከእርስዎ ጋር እንግዲህ የአፋርና የኢሳ አካባቢዎች በድርቅ መጠቃታቸውን ነው የገለጹት። የትኞቹ አካባቢዎች ናቸው በተለይ በድርቁ የተጠቁት?
ከፍተኛ ድርቅ ያለበት አካባቢዎች በተለይ የአዋሽ ዳርቻ ያሉ አካባቢ በተለይ ከኢንቨስትመንት ጋር የተያያዘ ዞን አንድ እና ዞን 3፣ ዞን 5 እነዚህ በከፍተኛ ደረጃ የተጎዱ ናቸው። ወደ ሰሜን ደግሞ ወደ በራህሌ ወደ ዳሉል አካባቢ ደግሞ በከፍተኛ ደረጃ የተጎዱ ናቸው። በተለይ እነዚህ አካባቢ በጣም የተጎዱ ናቸው ማለት ይቻላል።
የዝናቡን ሁኔታ አስመልክቶ ከዚህ የክረምት መግባት እንደዚሁም ደግሞ የአካባቢው ማህበረሰብ በከብት እርባታ የሚተዳደር ከመሆኑ የተነሳ ድርቁ መቼና እንዴት ማህበረሰቡን መጉዳት እንደጀመረ ቢገልጹልን።
እንግዲህ አሁን በተለይ በዚህ አካባቢ በተለይ በአዋሽ ዳርቻ አካባቢ ያለውን ሁኔታ ለመግለጽ፣ አዋሽ ዳርቻ እንግዲህ በኢንቨስትመንት አካባቢ ተይዟል እንደምታውቀው። ምክንያቱም በሁለቱም ዳርቻ በአዋሽ ሁለቱም ዳርቻ እርሻ ልማት እየተካሄደ ነው። ሸንኩራ አገዳ ኢንቨስትመንት አለ። የተለያዩ ኢንቨስትመንቶች ከፍተኛ ኢንቨስትመንቶች ነው በዚህ አካባቢ ያለው። የአፋር ህዝብ ተፈናቅለዋል ከዚህ አካባቢ። በዚህ ምክንያት ደግሞ እነሱ ያው አካባቢውን ለቀው ወደተለያዩ ቦታ ለመሄድ ተገደዋል። አንደኛ እነዚህ የተፈናቀሉት ሰዎች በምንም ሁኔታ ሳይመቻች ወይም ሁኔታ ሳይመቻችላቸው ሆነ ባልሆነ ቦታ እንዲሄዱ ተደርጓል። ያው በወታደር ነው ይሄ ሁሉ የተደረገው። እነዚህ ሰዎች እንግዲህ በወታደር ሄደው ሌላ ቦታ ሰፈሩ እንጂ በድርቅ ገና ድርቁ ሳይጀምር ነው ድርቅ የተከሰተው ማለት ይቻላል።
እንግዲህ ግን ድርቁን ስንመለከት በአዋሽ ዳርቻ ያሉ አካባቢዎችን በእርግጥ ነው ጎድቷል። አሜባራ፣ ጭፍራ፣ ገዋኔ፣ ቡሬ ሙዳይቱ፣ አፍዴራ ድረስ ነው አዋሽ የማይደርስባቸው አካባቢዎች ድርቁ ማህበረሰቡን እንደጎዳ ከአንዳንድ እማኞች የተረዳ ነው። በሕፃናት ላይም የምግብ እጥረት እንደተከሰተ ነው የሚገልጹት። እንዲያው በአጠቃላይ ከመቼ ጀምሮ ዝናቡ እንደቆመና የድርቁን ሁኔታ እስኪ ዘርዝረው ይግለጹልን በሌሎች አካባቢዎችም ስላለ
ሁኔታ ምን መሰለህ፣ እዚህ አካባቢ ላይ እንግዲህ ሁልጊዜ ድርቅ ሲከሰት ምንም አይነት እርዳታ የማይደርስበት ቅድመ ዝግጅት የማይደረግለት አካባቢ በመሆኑ እርዳታው ሲደርስ ኦልሬዲ ከብቱ አልቋል፣ ሰውም ደግሞ ወደ ሞት ደርሰዋል ማለት ነው። ስለዚህ ምንድን ነው ውሃ ችግር አላቸው። ውሃ አዋሽ ወንዝ ያው በዚህ በእርሻ ልማት ተይዟል። እርሻ ልማቱ ደግሞ በተለይ ኬሚካሎችን በአገር በዓለም የተከለከሉ ኬሚካሎችን ይጠቀማል። ያ ውሃ ደግሞ ወደ ወንዝ ሲለቀቅ ደግሞ ያንን ውሃ ሲጠጡ እንደገና በሽታ ያመጣል። ከብቱም ሰውም በዚህ ምክንያት ይሞታሉ። ስለዚህ ሰው በጤንነትም እንግዲህ ድርቅ ሲከሰት ረሀብ ሲከሰት የባሰ ከዚህ ከኬሚካሎች ውሃ ጋራ መጠጣት ጋራ የተያያዘ የምግብ እጥረት ሲጨምርበት ከፍተኛ ህመሞች ይከሰታሉ። ያልታወቁ ህመሞች አሉ አሁን በዛ አካባቢ በዚህ ምክንያት። ይሄ እንግዲህ አዋሽ ዳርቻ የምንለው አሚበራ፣ ዱለቻ፣ አዋሽ ፈንታሌ፣ ዱብቲ፣ ሚሌ እስከ አውሳ ድረስ ማለት አሳይታ ድረስ ያሉ አካባቢዎች በከፍተኛ ደረጃ ድርቅ ብቻ ሳይሆን ከድርቁ ጋር የተያያዙ ብዙ ነገሮችም እንዳሉበት ነው እኛ አንደርስታንድ እያደረግን ያለ ነው። ስለዚህ ለዚህ ደግሞ እርዳታ የተፈናቀሉ ሰዎች በችግር ላይ ያሉ ስለሆነ እኛ እንዳውም ይሄ ድርቁ ፖለቲካዊ ነው የምንለው። ምክንያቱም የሚደርስላቸው እርዳታ የለም። ሲደርስ ደግሞ ያው እነዚህን ሰዎችን ማዕከል ያደረገ እርዳታ ሳይሆን ብዙ ጊዜ ባለስልጣኖች በሙስና የተዘፈቁ ናቸው። ስለዚህ ችግሩን ለመፍታት ሳይሆን ችግሩን ለማባባስ ለመጠቀሚያ የሚጠቀሙበት ስለሆነ ለአፋር እርዳታ የሚሰጥበት ሁኔታ የለም። ምክንያቱም እርዳታው አይደርስም። ስለዚህ በሽታው እየባባሰ ሲሄድ ችግሩ እየተባባሰ ሲሄድ ያው ለባለስልጣኑ መጠቀሚያ ካልሆነ በስተቀር ለአፋር ራሱ የሚደርሰው እርዳታ የሚኖርበት ሁኔታ የለም።
እንግዲህ ይህንን የአፋር ክልል የአደጋና መከላከል ቢሮ ሰንሰለቱም አለ፣ የእርዳታ ቅድመ ማስጠንቀቂያ ስልጠናም የተሰጣቸው የቢሮ ኃላፊዎች ስላሉ እነሱን እናነጋግራለን። በዛሬው ዕለት ልናነጋግራቸው ሞክረን አልተሳካም። ሙከራችንን እንደሚቀጥል ለመግለጽ እንወዳለን። እንዲያው በአጠቃላይ ድርቁ ያስከሰተው ጉዳት ምን ያህል እንደሆነ መጠኑ ይታወቃል። ይህንን እንግዲህ ለማወቅ የሚችሉት የአደጋ መከላከል ቢሮ ኃላፊዎች ቢሆኑም በእናንተ በኩል ባላችሁ መረጃ መሰረት በሰው ሕይወት ላይ በእንስሳት ላይ የደረሰው ጥፋት ምን ያህል ይሆናል?
ይኸው ምን መሰለህ፣ ህዝቡን እንግዲህ እዚህ አካባቢ አንደኛ ሚዲያ የሚገባበት አካባቢ አይደለም እና ያው የምታውቀው የአፋር ሬዲዮ፣ የኢትዮጵያ ሬዲዮ፣ ያው የአፋር ሬዲዮ ፕሮግራም አዲስ አበባ ነው ያለው፣ ሁለተኛው ፕሮግራም ደግሞ መቀሌ ነው ያለው። ስለዚህ ከዛ አካባቢ ኢንፎርሜሽን ለመድረስ ራሱ ሳምንት ሁለት ሳምንት ይፈጃል። ይህንን ሁኔታ ደግሞ አጠናክሮ ለህዝቡ የሚያደርሱበት ሁኔታ ስለሌለ ያለው ኢንፎርሜሽን እኛ በተለያዩ ዘዴዎች የምናገኘው ኢንፎርሜሽን ካልሆነ ጠቅለል ያለ ሁኔታ ለማግኘት በጣም አስቸጋሪ ነው እና ብዙ ከብት እንደሞተ ነው፣ ብዙ ሰውም ደግሞ ያው ችግር ላይ እንዳለ ነው የምናውቀው። ስለዚህ ይህን ያህል ስታቲስቲክስ መስጠት ያስቸግራል ይመስለኛል። እንዲያውም በአፋር
ክልል ደረጃ እንኳን ቅድመ ሁኔታ አለ ይባላል፣ ዝግጅት አለ ይባላል። ግን ብዙ ጊዜም እነዚህ ነገሮች በወቅቱ ደርሰው የሚደርሱበት ሁኔታ የለም። እስከ ዛሬ ድረስም አላየንም።
ዶክተር አብደላ አብዶ የአፋር ሕዝብ ፓርቲ ዋና ጸሐፊ፣ በክልሉ የተከሰተውን ድርቅ አስመልክቶ ለሰጡን ማብራሪያ አመሰግናለሁ። እንግዲህ ይህንን በተመለከተ ደግሞ የክልሉ የአደጋ መከላከል ቢሮ ኃላፊዎች ለማነጋገር ሞክረናል። በነገው ዕለት ሙከራችን ይቀጥላል። የኢሳ ማህበረሰብ የሚኖርባቸው ሽነሌ ዞንን በተለይ ተወካዮችንም ማነጋገራችንን እንቀጥላለን። ለሰጡን ማብራሪያ በጣም ነው የማመሰግነው ዶክተር አብደላ።
እኔም አመሰግናለሁ።
ለመጽሔት ክፍለ ጊዜ ወደ ያዝናቸው ዘገባዎች እንዘልቃለን። አሁን አብራችሁን ቆዩ አድማጮች። የተጭበረበሩና ከደረጃ በታች የተመረቱ መድኃኒቶች በመላው ዓለም እየተስፋፉ በመምጣታቸው ችግሩም በማደግ ላይ በሚገኙ ሀገሮች እንደሚበረታ ተነገረ። በኢትዮጵያ የችግሩ ሁኔታ በጥናት ባይታወቅም ከደረጃ በታች የሚመረቱ መድኃኒቶች ግን በጥቂቱም ቢሆን እንደሚገኙ አንድ ጥናት አረጋግጧል። መለስካቸው አመሃ ተከታዩን ዘገባ ልኳል።
በተባበሩት መንግስታት ድርጅት የዓለም የጤና ድርጅት አንዳንድ ሰነዶች እንደሚያመለክቱት በተጭበረበሩ ወይንም ከደረጃ በታች የሚመረቱ መድኃኒቶች ችግር ለዓለም አዲስ ክስተት አይደለም። በዓለም የጤና ድርጅት የኢትዮጵያ ቢሮ የመሠረታዊ መድኃኒቶች አማካሪ አቶ አብርሃም ገብረ ጊዮርጊስ ለቪኦኤ በሰጡት ቃለ ምልልስ ሁኔታው ዛሬ ለዓለም አንድ የስጋት ምንጭ ሆኗል ይላሉ። ይህ ስጋት ከጊዜ ወደ ጊዜ የጨመረ ነው። በተለይም ወንጀሉን የሚሰሩ ሰዎች ዓለምን ከአንድ ጥግ እስከ ሌላው ጥግ እያገናኘ ያለውን የኢንተርኔት መረብ እየተጠቀሙበት በመሆናቸው ስጋቱን ከፍ እንዳደረገውም ጨምረው ያብራራሉ። አቶ አብርሃም ገብረ ጊዮርጊስ የችግሩ ሁኔታ በዓለም ያለውን መልክ በይበልጥ ያስረዳሉ።
እጅግ በጣም የተስፋፋ ያለው ችግር ነው። በተለይም በማደግ ላይ ባሉ አገሮች ሰፊ ነው ችግሩ። በአፍሪካ በኤዥያ አካባቢ ችግሩ ሰፊ ነው። ግን የችግሩ መጠን ማወቅም እጅግ አስቸጋሪ፣ ምክንያቱም የወንጀል ድርጊት ነው። ስለዚህ መረጃዎች በቀላሉ አይገኙም። በዚህ ምክንያት በጣም ግምት እጅግ በጣም ራቅ ያለ ግምት ለመስጠት ካልሆነ በስተቀር ይሄን ያህል ነው ብሎ ዴፊኒቲቭ የሆነ ፊገር መስጠትም ያስቸግራል። ነገር ግን ያደጉትና በማደግ ላይ ያሉት ሀገሮች ብለን ስንከፍላቸው ባደጉት ሀገሮች ዝቅ ይላል። ምክንያቱም የቁጥጥር ስርዓታቸው እጅግ ጠንካራ ስለሆነ፣ በማደግ ላይ ያሉት ሀገሮች ደግሞ የቁጥጥር ስርዓታቸው እያደገ ስለሆነ ችግሩ እነሱ ጋር ትንሽ ከፍ ይላል። አዘርዋይስ እዚህ ሀገር ይህን ያህል ፐርሰንት ነው ብሎ ለመናገር በጣም አስቸጋሪ ነው። ድብቅ ከመሆን አንጻር፣ የወንጀል ድርጊት ከመሆን አንጻር
የችግሩ መጠን በኢትዮጵያ ምን ይመስላል?
ኢትዮጵያን ስናይ እስካሁን ድረስ እነዚህ መድኃኒቶች በሀገራችን ውስጥ ያሉበት ደረጃ በጥናት አይታወቅም። በ2013-14 ያደረግነው ጥናት የተወሰኑ መድኃኒቶች ከገበያ ተሰብስበው የተመረጡ መድኃኒቶች የመድኃኒት ተቆጣጣሪ መስሪያ ቤት በኩል ምርመራ ተደርጎባቸው 7.8% አካባቢ ብቻ ከደረጃ በታች መሆናቸው ብቻ ነው የተረጋገጠው። እጅግ በጣም ዝቅተኛ ቁጥር ነው። ነገር ግን ምን ያህል ነው የሚለውን ወደፊት የተጭበረበሩ ወይም ከደረጃ በታች የሚባል በአጠቃላይ ኤስኤስኤፍሲ የምንላቸው ሜዲካል ፕሮዳክትስ ጥናት የሚያስፈልገው ነው። ሳብስታንዳርድ ሲባል እንግዲህ ብዙውን ጊዜ ወይም ከደረጃ በታች የምንለው ከምርት ሂደት ጋር የሚያያዙ ናቸው እንጂ ሆን ብሎ የሚደረጉ አይደሉም። ብዙውን ጊዜ ጥናቱ ይህንን ነው ያሳየን።
አቶ አብርሃምም ሆኑ የዓለም የጤና ድርጅት አንዳንድ ሰነዶች እንደሚጠቁሙት ይህን ችግር ለመቃኘት ለማጥናትና ለመቆጣጠር እንደ ኢትዮጵያ በማደግ ላይ ላሉ አገሮች አስቸጋሪ ነው። ድርጊቱ ወንጀል እንደመሆኑና በድብቅ ስለሚከናወን ለበለጸጉ አገሮችም ችግር መሆኑ የሚያነጋግር አይደለም። ግን ለዚህ ችግር መፍትሄ ናቸው ከሚባሉት መካከል ትልቅ አስተዋጽኦ አለው የሚባለውን አቶ አብርሃም ለይተው ያወጡታል።
አንዱና ትልቁ ነገር አገሮች በራሳቸው የጤና ስርዓት ውስጥ ጥቅም ላይ መዋል ያለባቸው መድኃኒቶችን ለይቶ ማወቅ አለባቸው። ኤሴንሻል ሜዲሲን ሊስት የምለዋሉ መሰረታዊ መድኃኒቶች መዘርዝር የሚባል ደብሊውኤችኦ ይህንን ሞዴል ሊስት ለሁሉም ሀገሮች በየሁለት ዓመቱ እየከለሰ ያሰራጫል። ስለዚህ እያንዳንዱ ሀገር ይህንን ሞዴል ሊስት ተጠቅሞ የራሱ ደግሞ መዘርዝር ያዘጋጃል። አንድ ይሄ ዋነኛ መነሻ ነው። በሀገር ውስጥ ጥቅም ላይ መዋል ያለባቸው መድኃኒቶችን ከተወሰኑ ከዛ ውጭ ያሉት መግባት የለባቸውም፣ ስርዓት ውስጥ መታየት ያለባቸው ከሆነ ህገወጥ ናቸው ማለት ነው። ስለዚህ መጀመሪያ ማድረግ ያለባቸው ይሄ ነው። ፖሊሲያቸው ውስጥ የመሰረታዊ መድኃኒቶች መዘርዝር መኖር እንዳለበት በግልጽ ማስቀመጥ አለባቸው።
የተጭበረበሩና ከደረጃ በታች የተመረቱ መድኃኒቶችን ስርጭት ለመቆጣጠር እና የሚያደርሱትን ጉዳት ለመመከት የሚያስችሉ ብልሃቶችን ለመቀየስ ሲባል ከዛሬ ጀምሮ ለሶስት ቀናት የሚዘልቅ የጥናት ጉባኤ እዚህ አዲስ አበባ ካፒታል ሆቴል በዓለም ጤና ድርጅት አማካኝነት ተከፍቷል። የግብፅ፣ ሱዳን፣ ኬንያ፣ ናይጄሪያ፣ ማላዊና የኢትዮጵያን ባለሙያዎች ጨምሮ ወደ 13 የሚሆኑ የአፍሪካ ሀገሮችን ባለሙያዎች የሚያሳትፍ የጥናት ጉባኤ ነው። እነዚህን የተጨበረበሩ ወይም ከደረጃ በታች የተመረቱ መድኃኒቶችን ህመምተኞች እየወሰዱ ከአካል ጉዳት እስከ ሞት አደጋ እንደሚደርስባቸው ይታወቃል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
ከመጨረሻው የመጽሔት ትንታኔ ላይ ደርሰናል። አድማጮች፣ ማሊ ውስጥ በከባድ ወንጀሎች ተጠርጥረው ታስረው የነበሩ ሰዎች መለቀቅ በቅርቡ የተፈረመውን የሰላም ስምምነት ሊያደናቅፍ እንደሚችል የተባበሩት መንግሥታት ድርጅት አስጠንቅቋል። ጄኔቫ የምትገኘው ዘጋቢያችን ሊሳ ሽላይን ከመንግሥታቱ ድርጅት የሰብአዊ መብቶች ቢሮ ጠቅላይ ጽሕፈት ቤት ያስተላለፈችው ሪፖርት አለ። ሰሎሞን አባተ ይዞታል።
ባለፈው ወር ከተለቀቁ 44 እስረኞች መካከል 16ቱ በሽብር ፈጠራና ከሽብር ድርጅቶች ጋር አላቸው በሚል ግንኙነት የተጠረጠሩ፣ ሦስቱ ደግሞ የጦር ወንጀሎች ክስ የተመሠረተባቸው መሆናቸውን የተባበሩት መንግሥታት ድርጅት የሰብአዊ መብቶች ቢሮ ገልጿል። ሰዎቹ የተለቀቁት በ45 ሲቪሎችና ወታደሮች ለውጥ ነው። ወደፊትም ተመሳሳይ እርምጃዎች መኖራቸው አይቀርም ብለዋል የቢሮው ቃል አቀባይ ራቪና ሻምዳሳኒ ለቪኦኤ በሰጡት ቃል።
What we are really worried about, in fact, why we're speaking out today in particular, is that we are worried that up to 100 more...
አሁን እያስጨነቀን ያለውና የምንነጋገርበትም ምክንያት ጊዜው በውል አይታወቅ እንጂ ሌሎች 100 የሚሆኑ ታሳሪዎች ሊለቀቁ በመቻላቸው ነው። በመሆኑም ይህ መተማመንን የመፍጠሪያ እርምጃዎች አካል መሆኑን እንገነዘባለን። እየተካሄደ ያለው የእስረኛ ልውውጥ አካልም ነው።
የማሊ መንግስትና አማጽያኑ ባለፈው ሰኔ 13 በአልጄሪያ አደራዳሪነት የሰላም ስምምነት ተፈራርመዋል። ያ ስምምነት የተዋረግ አማጽያን ከባማኮ አስተዳደር ለመገንጠልና ነጻነታቸውን ለማወጅ ባደረጉት ሙከራ በጥር 2004 ዓ.ም ለተጫረው ጦርነት ፍጻሜ አበጅቷል። ከሶስት ዓመታት በኋላ በስምምነቱ መሠረት የማሊ ሰሜናዊ ክፍል ከፊል የራስ ገዝ አስተዳደር መብት ተጎናጽፏል። የእስረኞቹ መለቀቅ የተከናወነው ያለ አንዳች ቅድመ ሁኔታ መሆኑን ሻምዳሳኒ ጠቁመው የተመሠረቱባቸው ወይም የተያዙባቸው ክሶች ሁሉ ውድቅ እንዲሆኑ ወይም እንዲሰረዙ መደረጉን አመልክተዋል። መዘዙ ታዲያ በእጅጉ አሳሳቢና አስጨናቂ መሆኑን ነው የሰብአዊ መብቶች ቢሮው ቃል አቀባይ የሚናገሩት።
These releases are being done as part of a confidence building measure but they are sure to backfire.
ሰዎቹ የተለቀቁት መተማመንን ለመፍጠር በሚደረግ ጥረት ቢሆንም ጥፋት እንደሚያስከትሉና ለሰላምና እርቅ ሂደቱም እንደማይበጁ በእርግጠኝነት መናገር ይቻላል። ወደዚህ ስምምነት ለመድረስ በጣም አስቸጋሪ ነበር። እንደውነቱ የሰላም ስምምነቱም በጣም ጥሩ ነው። በሰብአዊ መብቶች ላይ ለተፈጸሙ መደዴ ጥፋቶች ወይንም ጥሰቶች ምህረት እንዳይደረግም የሚያዙ ድንጋጌዎች ተካተዋል። ይህ ግን አሁን እየተጣሰ ነው።
ሻምዳሳኒ እንደሚሉት ይህ የምህረት ሊባል የሚችል እርምጃ ዓለም አቀፍ ሕግን የሚጥስ ነው። አጥፍቶ አለመጠየቅን፣ አጥፊ የሚገባውን ቅጣት ያለማግኘቱን አካሄድ ልንጋፈጠውና ልንቃወመው የሚገባን ነው ይላሉ። ሰብአዊ መብቶችን ያለ አንዳች መጨነቅ ይረገጡ ሊጠየቁና ስለ ወንጀሎቻቸው ሊከፍሉ ይገባል። እንዲህ አይነት የምህረት እርምጃዎች የጦር ወንጀሎችንና በሰብዕና ላይ ወንጀሎችን የፈጸሙ ሰዎች ፍትሕ ፊት እንዳይቀርቡ ይረዷቸዋል ብለዋል የመንግሥታቱ ድርጅት የሰብአዊ መብቶች ቢሮ ቃል አቀባይ ራቪና ሻምዳሳኒ።
ይህ የአሜሪካ ድምፅ ራዲዮ ጣቢያ በ19 በ22ና በ25 ሜትር ባንዶች ከዋሽንግተን ዲሲ በቀጥታ የሚያስተላልፍላችሁ ዝግጅት ነው። አስተናጋጆች ሰለሞን ክፍሌና
ቆንጂት ታየነን እስከ ምሽቱ 4 ሰዓት ድረስ ከእናንተ ጋር እንቆያለን። አሁን ደግሞ እስቲ ወደ ሁለተኛው አጋማሽ እስከምንዘልቅ አንድ ሙዚቃ አድማጮቻችንን እንጋብዝ እያለ ነው የፕሮግራሙ መሪ ንጉሱ ታምሬ። አለማየሁ ሂርፖን ነው የያዘው። ዴዝ ዴሞና
ባደመጣችሁት ግሩም ሙዚቃ ወደ መደበኛው ቅርብሮች እናልፋለን። ቀዳሚው ልዩ ዘገባ ነው። ኢትዮጵያና አሜሪካ በጸጥታ ትብብር ጉዳይ ላይ ያላቸው ግንኙነት ልዩነት በፈጠሩ ርዕሶች ላይ እንዲነጋገሩ እድል የሚፈጥር ነው ሲሉ አንድ የዘርፉ ተንታኝ አብራርተዋል። የፕሬዝደንት ባራክ ኦባማ የቅርብ ጊዜ የኢትዮጵያ ጉብኝትም በሁለቱ ሀገሮች መካከል ልዩነት በሚፈጥሩት የሰብአዊ መብቶች አያያዝና የዲሞክራሲ ጉዳዮች ላይ ውይይት እንዲደረግ መንገድ እየጠረገ እንደሆነ ተንታኙ ዶክተር መሐሪ ታደለ ማሩያ ያምናሉ። ዶክተር መሐሪን ከአዲስ አበባ ያነጋገራቸው እስክንድር ፍሬው ነው። ወደ ዝግጅቱ።
ፕሬዝዳንት ባራክ ኦባማና ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ውይይት ካደረጉባቸው የጸጥታ ጉዳዮች ውስጥ በየትኞቹ ላይ ይበልጥ እንዳተኮሩ በማብራራት ይጀምራሉ።
ከሚዲያም ከመከታተለው እና ከራሲያም ከመገመተው ትልቁ ቦታ የሚወስደው የአፍሪካ ጉዳዮች ላይ፣ የአፍሪካ ቀንድ ጉዳዮች ላይ፣ የአልሸባብ ጉዳዮች ላይ፣ ደቡብ ሱዳን ጉዳዮች ላይ፣ ኢትዮጵያና ኤርትራ ግንኙነት በተመለከተ ጉዳዮች ላይ፣ በሱዳን እንደዚሁ በአካባቢያችን ያሉት የሰላምና የጸጥታ ጉዳዮች ላይ ከፍተኛ ቦታ እንደሚወስዱ አያጠራጥርም። እነዚህ በራሳቸው ትልቅ አጀንዳ ስለሆኑ ወደ ሌሎች ጉዳዮች ቢገባም በዝርዝር ለመግባትም አስቸጋሪ ነው የሚመስለኝ እና ይሄ በከፍተኛ ደረጃ ቦታ የወሰደ ይመስለኛል። በተደጋጋሚም ከአሁን በፊትም አሁንም ፕሬዚደንት ኦባማ እንደሚገልጹት በተለይ የኢትዮጵያ የጸረ ሽብር አስተሳሰብና አሰራር ስትራቴጂ በተመለከተ ከፍተኛ ፍላጎት እንዳሏቸው እና ይህንን የአሜሪካ መንግስትም በተወሰነ ደረጃ ለማወቅ ጥረት ሲያደርግ እንደነበረ ትብብሩን ለማስፋፋት በተለይ በሶማሊያ ውስጥ በሚካሄደው የጸረ አልሸባብ ትግል ላይ እና የሰላም ማስከበር የአፍሪካ ሰላም ማስከበር ኃይል ላይ ሰፊ ውይይት ሊያደርጉ እንደሚችሉ መገመት ይቻላል።
እዚህ ላይ ዶክተር መሀሪ እንግዲህ የፕሬዚዳንቱ ወደ ኢትዮጵያ መምጣት የኢትዮጵያና የአሜሪካ መንግስታት ግንኙነት አንድ እርምጃ ወደፊት መሄዱን የተሻለ ደረጃ ላይ መድረሱን ያመለክታል የሚሉ አስተያየቶች ሲሰጡ ቆይተዋል። ይህ ግንኙነት ግን ዋናው መሰረቱ የጸጥታ ትብብር ነው ብሎ መናገር ይቻላል?
ወል መጀመሪያ የፕሬዚዳንቱ ጉብኝት ከብዙ ጎኖች ማየት ይቻላል። አንደኛው የፕሬዚዳንቱ ትውልድ የሆነ አካባቢ በመሆኑ፣ ሁለተኛው አካባቢው ከነበረበት 30-40 ዓመት በፊት የነበረበት ሁኔታ የቱን ያክል ርቀት የተሻሻለ ሁኔታ ላይ እንደደረሰ፣ ይህን የሚያካትቱት ሀገሮች በሙሉ ኬንያም ጭምር ኢትዮጵያ ሌሎችንም የሚመለከት መሻሻሎች የታዩ መሆኑ፣ የኢኮኖሚም የፖለቲካም የማህበራዊ ሁኔታዎችም መሻሻል የታዩ መሆኑ፣ በአጠቃላይ የአሜሪካ እገዛ ለዚህ አካባቢ ትልቅ አስተዋጽኦ እንደነበረ በሚገልጹ መልኩ እየታየ ነው። የመሻሻሉ ሁኔታ ብቻ ሳይሆን ፕሬዚደንቱም ያላቸው ፍላጎት አካባቢ ውስጥ ስልጣን ላይ ያሉ መጎብኘትና ይሄንንም ወደ ዓለም አቀፍ መድረክ ቦታ እንዲይዝ ለማድረግ ያላቸውን ፍላጎት የሚያንጸባረቅ ነው የሚሆነው። በአካባቢውም ከፍተኛ የሆነ በተወሰነ ደረጃ ደስታ የፈጠረ ይመስለኛል። በኬንያም አጋጣሚ የሆነ በዛን አካባቢ ኬንያ ነበርኩ እሳቸው በሚጎበኙበት ያየሁትም እንደዚሁ ኤክሳይትመንቱ ሰፊ የሆነ ሁሉም ሰው የሚያዳርስ አይነት የነበረ ነው። ስለዚህ አይ ቲንክ ስሜታዊነትም ነገር አለው፣ በተግባርም የኮንተንት የይዘትም ጉዳይ አለው። ይዘቱ ማጠናከር የፕሬዚዳንቱ መምጣት አለመምጣት ከፍተኛ ለውጥ ላያመጣ ይችላል። በይዘት ደረጃ ግን የተለየ አትኩሮት እንዲያገኝ ያደርገዋል። አካባቢውን የትን ያክል ርቀት በመሻሻሉን የሚያሳይ ምልክት ነው ብዬ ነው የምወስደው።
እንግዲህ የተለያዩ አስተያየቶች ሲሰጡ ቆይተዋል፣ አሁንም እየተሰጡ ነው። የፕሬዝዳንቱን ጉብኝት አስመልክቶ በተለይ ከተቃዋሚዎች አካባቢ የሚሰጥ አስተያየት አለ። ፕሬዝዳንት ባራክ ኦባማ እና በአጠቃላይም አሜሪካ ከኢትዮጵያ ጋር ያላት የጸጥታ ግንኙነት፣ በተለይ በምስራቅ አፍሪካ ሽብርተኝነትን በመዋጋት ላይ ያላቸው ትብብር ሰብአዊ መብትን፣ ዲሞክራሲን የመሳሰሉ ርዕሶችን ጉዳዮችን በኢትዮጵያ ያሉትን ችላ እንዲሉ አርጓቸዋል የሚሉ አሉ። እና ሀገራት እንደዚህ አይነት የጸጥታ ትብብር ሲመሰርቱ እንዴት ነው ሁኔታዎችን እነዚህ አይነት ጉዳዮችን አቻችለው መሄድ ያለባቸው ወይም መሄዱት?
በአጠቃላይ በሁለት መልኩ ነው ማየት የሚቻለው። አንደኛው በተቃራኒው ነበር የማስበው። የሰብአዊ መብት ጉዳዮች ላይ ውይይት እንዲደረግ በሀገሪቱ ያስፈልጋል። የሰብአዊ መብት ጥሰቶች አሁንም አሉ። መሻሻል የሚያስፈልጋቸው ብዙ የሰብአዊ መብት ጉዳዮች፣ የዴሞክራሲ ጉዳዮች፣ ጥያቄዎች አሉ። እንዲያውም ለዚህ አይደለም ወይ የፕሬዚዳንት መምጣት ጠቃሚ የሚያደርገው? የሚፈለጉትም እዚህ አካባቢ እኮ ነው። መሻሻል የሚያስፈልጋቸው ቦታ ላይ የማበረታት ስራ፣ የመወያየት ስራ፣ ውይይቱም ጠቃሚ የሚያደርገው እንዲያው ከነጨራሽኑ ጉብኝቱም ትልቅ ፋይዳ እንዲኖር የሚያደርገው በዚህ ጉዳዮችም ላይ መምጣት ካለባቸው እንደዚህ አይነት አካባቢዎች መሻሻል የሚገባቸውንም እንዲሻሻሉ ለማበረታት የሚያስፈልጋቸው አካባቢዎች መገኘታቸው ጥሩ ነው የሚል እምነት አለ። በእርግጥ እዚህ ላይ ኬንያም እንዳጋጠመው አንዳንዶቹ ማህበረሰቡ የማይቀበላቸው ጉዳዮች ላይ መንግስታትም ጠንከር ብሎ የራሳቸውን አቋሞች ያንጸባርቁበት ሁኔታ ያለው ትክክል ነው የሚመስለኝ። እያንዳንዱ ማህበረሰብ የራሱ የሆነ ፔኪላሪቲስ ወይም ልዩ ሁኔታዎች ስለሚኖሩት እነሱን መሰረት አድርጎ ነው እድገቱንም የኢኮኖሚው የፖለቲካ እድገቱንም መካሄድ ያለበት፣ የማህበራዊ እድገቱ እንደዚሁ። ስለዚህ በተቃራኒው እንዲያውም አስፈላጊ የሚያደርገው ለዚህ ነው ትልቅ ትርጉም ይሰጣል የሚል ግምት ያለ።
በተለይ በተቃዋሚዎች አካባቢ የሚደመጠው አሜሪካና ፕሬዝዳንት ባራክ ኦባማ የሀገራቸውን ጥቅም በማስቀደም ከኢትዮጵያ ጋር ያላቸውን በሽብርተኝነት ላይ የሚያደርጉትን ውጊያ፣ በጸጥታ ጉዳዮች ላይ ያላቸውን ትብብር ቅድሚያ በመስጠት በቂ ግፊት አያደርጉም በኢትዮጵያ መሪዎች ላይ፣ በኢትዮጵያ መንግስት ላይ ሰብአዊ መብቶች እንዲከበሩ፣ ዲሞክራሲ እንዲኖር የሚል አስተያየት ነው የሚሰጡት?
ወላ አንደኛው አንዱ ሰጪ አንዱ ተቀባይ መሆን የለበትም በዲሞክራሲያዊ ጥያቄዎች ላይ። እያንዳንዱ ማህበረሰብ አፍሪካም ጭምር ኢትዮጵያም እንደዚሁ ለራሳችን ብለን ምናረጋው ነው መሆን የሚገባው። ሌላው በሙሉ አጋዥ ነው። እኔም ማየው እንደ ተጠባባቂ ጄኔሬተር ነው፣ አጋዥ ነው። ችግር ሲያጋጥም ገብቶ ለማስተካከል ለማገዝ፣ ዋናው የኃይል ምንጭ ጄኔሬተር ዋናው ዳይሬክት ላይን የሚባለው ሲጠፋ ሌላው እንደ ባክአፕ ሆኖ ጄኔሬተር እንዲያገለግል ነው እንጂ ቅድሚያ ተሰጥቶ ሌላው ዲክቴት የሚያደርግበት ሌላው ተቀባይ የሚሆንበት መሆን የለበትም። ስለዚህ የዴሞክራሲ የኢኮኖሚ የማህበራዊ እድገቶችን በሙሉ ሲመጡ በዋነኝነት ማህበረሰቡን መሰረት ያደርጉ ነው መሆን ያለባቸው። የአገሮች ግንኙነት ደግሞ የሚወሰነው በጋራ ጥቅም ላይ ነው። ማንኛውም ሀገር በሌላው ሀገር ላይ ያለውን በተጽዕኖ የሚመጣ መሻሻል ሊኖር አይችልም፣ ተገቢም አይመስለኝም በኃይል ካልሆነ በስተቀር። እና እሱም ወዲያውኑ ህገ ወጥ ያደርገዋል። ስለዚህ በእኔ አስተያየት በሚያስማማቸው መጀመራቸው የግንኙነቱ ቤዚክስ ወይ ፋንዳመንታልስ መሰረታዊ ምሰሶዎች ትክክለኛነት ማረጋገጫ ነው። በሚያስማማ የጋራ መግባባት ያለህ የጋራ ጥቅም ያለህ ጀምረህ በእነሱ ላይ አትኩረህ ከዛ በኋላ ሌሎችም ላይ እርስ በርስ እንደ ወዳጅ መተራረም ያለብህን ነገር ማንሳት ተገቢ ነው።
ዶክተር መሀሪ ታደለማሩ በኢጋድና በአፍሪካ ህብረት የጸጥታ ጉዳዮች ተንታኝ፣ በጣም ነው የማመሰግነው ስለ ጊዜው።
እጅግ በጣም አመሰግናለሁ እስክንድር። ታንክ ዩ።
ዝግጅታችን ይቀጥላል። ወደ ሁለተኛው የመጨረሻ ቅንብር ተሸጋግረናል። ሐኪሞን ይጠይቁ።
ሳምንታዊው ቅንብር ሐኪሞን ይጠይቁ ለምሽቱ በልማድ የኪንታሮት በሽታ በሕክምናው አጠራር ደግሞ ሄሞሮይድ በመባል በሚታወቀው የበሽታ አይነት ላይ ያተኩራል። የ28 ዓመቱ የደብረ ማርቆስ ወጣት አውግቸው ታደሰና የ75 ዓመቱ አረጋዊ አቶ ዳንኤል ከኒውዚላንድ የላኩለትን ጥያቄዎች መነሻ በማድረግ የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ከበሽታው ምንነት እስከ ሕክምናው አማራጮች አብይ ጭብጦችን የሚዳስስ ተከታታይ ዝግጅት አሰናድቶ ቀርቧል። ለትንታኔው እዚህ ዩናይትድ ስቴትስ የሚገኘው የዊስካንሰን ዩኒቨርሲቲ የሕክምና ትምህርት ቤት የጠቅላላ ቀዶ ሕክምና ባለሙያና መምህር ዶክተር ግርማ ተፈራን ነው የጋበዘው። ዶክተር ግርማ የደም ስሮች ልዩ ቀዶ ሕክምና ባለሙያም ናቸው። የመጀመሪያው ክፍል አሁን ይቀርባል።
ዶክተር ግርማ፣ በልማድ ኪንታሮት በህክምና ቃል ሄሞሮይድ በመባል የሚታወቀው በፊንጢጣ አካባቢ እብጠት የሚያስከትል አንዳንዴም እስከ መድማት ድረስ የሚሄድ የበሽታ አይነትን ምንነት የተመለከቱ ጥያቄዎች ናቸው ደረሱን። ለመሆኑ ይህ ሄሞሮይድ ወይም በልማድ ኪንታሮት የሚባል በሽታ ምንድን ነው? መንስኤውስ ይታወቃል ወይ?
ሄሞሮይድ አንተም እንዳልከው በእብጠት ራሱን የሚያሳይና ይሄ እብጠት ደግሞ ከፊንጢጣ ውጭም የሚታይ አንዳንዴ ደግሞ ከውስጥም የሚሆን እብጠት ነው። ይሄ እብጠት ብዙ ጊዜ የሚነሳው ከፊንጢጣ ውስጥ ያሉ ደም ስሮች ደም ሲሞላቸው እና ያ የሞላው ደም እንዲያብጥ ያደርጋል እና ብዙ ጊዜ እንደው መንስኤው ይሄ ነው ብሎ ለማለት ቢያስቸግርም አይዞ የሚመጣው ከሆድ ድርቀት በጣም በከፍተኛ ደረጃ ማማጥ ጋር ተያይዞ የዛን የእብጠቱ መንስኤ ይሆንና ከዛ ከመንስኤነት ደግሞ አልፎ ነገሩንም እያባባሰው ሊሄድ ይችላል እና ብዙ ጊዜ ህመም በሚያመጣበት ጊዜ በተለይ በውጭ የሚታየው ሄሞሮይድ ማለት አብጦ ከውጭ የሚወጣ ሄሞሮይድ ህመም በሚያሳይበት ጊዜ ያ ደም ብቻ መለጠጥ ብቻ ሳይሆን ደሙም ደግሞ እዛ የተለጠጠው ደም ስር ውስጥ ይጓጉላል እና የመጓጎል ሁኔታ ሲፈጠር ነው በተለይ ህመሙ ኃይለኛ የሚሆነው።
ዶክተር ግርማ፣ ከደም መፍሰስ ጋር አንዳንድ ጊዜ መጸዳጃ ቤት ገብተው በሚያመጡ ጊዜ የደም መፍሰስ ሁኔታ እንደሚከሰት ይናገራሉ። ይህ ሁኔታ የውጫዊ የሚባለው ሲሆን ነው የውስጣዊ ሲሆን ነው? በሁለቱ መካከል ያለውን ልዩነት ጨምረው ቢያስረዱን።
ጥሩ። ብዙ ጊዜ የውስጡ የሄሞሮይድ አይነት እየወጡ እያሉ ነው። የመድማት ምልክት ማሳየቱ ብዙ ጊዜ የውስጥ ሄሞሮይድ ምልክት ነው። ነገር ግን ብዙ ደም እንዲደማ ሊያደርጉ የሚችሉ የፊንጢጣ በሽታዎችም አሉ ሌሎች።
እነሱም መለየት ያስፈልጋል።
አዎ፣ በተለይ ካንሰር ደም በሚኖርበት ጊዜ በማንኛውም ሐኪምን ማማከርና በተለይ በጋስትሮኢንተሮሎጂስት የውስጥ ደዌ ሐኪሞች በኤንዶስኮፒ በሚያዩ ሐኪሞች መታየቱ በጣም በጣም አስፈላጊ ነው። ስለዚህ ማንኛውም አይነት ደም በፊንጢጣ ከሰገራ በኋላ ሲወጣ ሄሞሮይድ ነው ብሎ ዝም ማለቱ ትክክል አይደለም። ምክንያቱም ካንሰርም ሊሆን ስለሚችል ግን በፐርሰንቴጅ በአብዛኛው ግን ምንድን ነው ምክንያቱ እንደዚህ አይነት ደም ቢባል ሄሞሮይድ አንዱ ነው ማለት ይቻላል።
የሚያባብሱ ሁኔታዎችን ከግምት እናስገባና በተፈጥሯዊም ሆነ ሊያባብሱ የሚችሉ ቅድም ማማጥን በምክንያትነት ገልጠዋል። አንዳንድ ጊዜ ደግሞ በእርግዝና ወቅት በነፍሰ ጡር እናቶች ላይ ጎልቶ ይወጣል የሚለው አስተያየት አለ። የሚያባብሱ ሁኔታዎች ምንድን ናቸው? በሽታውም ወደ ሌላ ደረጃ ሊደርስ የሚችልባቸው አጋጣሚዎች ምን አይነት ናቸው?
እንደዚህ አልፎ አልፎ ከሆድ ድርቀትና ተያይዞ የሚመጣው ከፍተኛ ማማጥ ሁኔታ ይህንን ነገር ከማባባሱ ሌላ ሌሎች ችግሮች ለምሳሌ አሁን እናንተ እንደጠቀስከው በእርግዝና ጊዜ ችግሩ ሊሰፋ የሚችልበት ምክንያት ምንድን ነው? እንደምታውቁት ያው ማህፀን እያደገ ሲሄድ እዛ አካባቢና በተለይ ፐልቪስ ውስጥ ከስር ከማህፀን ዙሪያ ያሉትን ደም መላሽ ደም ስሮች ላይ ጭነት ሲያደርግ ያ ጭነት ደግሞ ደም በቀላሉ እንዳይመለስ ያደርግና የበለጠ የኪንታሮት ችግር እንዲመጣ ሊያደርግ ይችላል። ከዛ ሌላ ለምሳሌ አንዳንድ ጊዜ ከፍተኛ የጉበት በሽታ ያለባቸው ሰዎች ምንም እንኳን ሆድ ድርቀት እና ቅድም እንዳልኩት የማማጥ ችግርን ባይኖርባቸውም አንዳንድ ጊዜ በሚፈጠረው የደም መሽከርከር ችግር እና አቅጣጫ የመለወጥ ሁኔታዎች ስለሚኖሩ በዛም ተያይዞ የደም ስሮች ሊያብጡ ይችላሉ። እነዛ ሁኔታዎች ግን ሊታከሙና ሊረዱ የሚችሉት ዋናውን በሽታ ማለት የጉበቱን በሽታ ሲታከም ነው። ወይንም ከእርግዝና ጋር ደግሞ የተያያዘው ያው ልጅ ሲወለድ ሁሉ ነገር ወደ በፊቱ ሁኔታ መመለሱ አይቀርም። እነዛ ነገሮች ግን ብዙ ጊዜ የምናያቸው ነገሮች አይደሉም። ብዙ ጊዜ የምናያቸው ነገሮች ከዚህ ከሆድ ድርቀትና ከማማጥ ጋር ተያይዞ ያለው ግንኙነት ነው እንግዲህ የምናየው በአብዛኛው።
በበሽታው ባህሪ፣ በሚያሳያቸው ምልክቶች፣ ሊያባብሱ የሚችሉ ሁኔታዎችን ጨምረው ገልጸውልናል። በሽታው የተባባሰ ሁኔታ ከከሰተ በኋላ የሚታዩ ሌሎች የበሽታ አይነቶች ምንድን ናቸው? ቅድም የደም መርጋት ሁኔታ መፈጠርን ጠቀስ አድርገዋል። ምን አይነት በሽታዎች ናቸው በወጉ ያልተረዳ በወጉ ያልታከመ በልማድ ኪንታሮት የሚባለው ይህ በሽታ ሲባባስ የሚፈጠሩት?
አንደኛው ብዙ ሰው የሚሰማው ያው ህመም ነው። ይሄ ህመም የሚፈጠረው የደም መርጋት በሚመጣበት ጊዜ ነው እና እሱ ከሁሉ የበለጠ ብዙ ጊዜ የሚታየው ነው። ሁለተኛው በተለይ የውስጠኛው ኪንታሮት በየጊዜው የሚደማ ከሆነ እና ከረጅም ጊዜ በኋላ ብዙ ደም የወጣ በሚሄድበት ጊዜ የደም ማነስ ሁኔታዎችም ሊፈጠሩ ይችላሉ። ሶስተኛ ሰው አናንቆ ይሄ በቃ ዝም ብሎ ኪንታሮ ችግር ነው ብሎ በሐኪም ሳይታይ ይቅርና ካንሰር ሊሆን ይችላል። ያ ካንሰር ደግሞ ለማከም ከሚቻልበት ደረጃ አልፎ ሊገኝ ይችላል ስለሚዘገይ። ስለዚህ ነው ብዙ ሳይቆይ ደም በሚታይበት ጊዜ ሄዶ ይሄ ጉዳይ ሄሞሮይድ ነው ወይስ አይደለም የሚለውን ነገር በሐኪም ማረጋገጥ የሚያስፈልገው ለዚህ ነው። ብዙ ሌሎችም ደግሞ የደም ምልክት ሊያሳዩ የሚችሉ ነገሮች አሉ። በሕክምና እንደዚህ ዳይቨርቲኩላይትስ የሚባል ነገር አለ። ይሄም የትልቁ አንጀት ችግር ነው። አንዳንድ ጊዜ በዛ ጋር ተያይዞ የሚመጣው የደም መፍሰስ በትንሹም ሊሆንም ይችላል። ደግሞ በጣም በከፍተኛ መጠኑ ሰፋ ብሎ የደም ማነሱም በአስቸኳይ ተፈጥሮ ሆስፒታል የሚያስገባ ሁኔታ የሚያመጣ የትልቅ አንጀትም ጉዳይ አለ። ግን ማንኛውም አይነት ደም በሚታይበት ጊዜ በጣም በጣም አስፈላጊው ነገር ሐኪምን ሄዶ አማክሮ ይሄ ነገር ኪንታሮት ነው ወይንስ ሌላ ነገር ነው የሚለውን ነገር ማጣራቱ ከሁሉ የበለጠ ትኩረት እንዲሰጠው የሚያስፈልገው ነገር ነው። አንዳንድ ጊዜ የጓጎለው እና ህመም ያመጣው እብጠት ሊቆስልም ይችላል። እንደዛ ሲሆን ያው ተብሎ መዳኑ አይቀርም፣ ግን ብዙ ህመምና ለረጅም ጊዜ በዛ ምክንያት መስራት አለመቻል፣ አልጋ ላይ መቆየት ሊያስፈልግ ይችላል።
የመጨረሻው መደበኛ ዝግጅት ብለን ነበር ቀደም ሲል ስናስተዋውቅ፣ በስህተት ነው ይቅርታ። ሌላ የጤና ዝግጅት አለን ቀጥሎ። ተከታዩ ውይይት በአእምሮ ጤና ላይ የተካሄደ ውይይት ነው። ኢትዮጵያ ውስጥ ያለው የአእምሮ ጤና ሁኔታ ምን ይመስላል? የአእምሮ ጤና ማለት ምን ማለት ነው? ኢትዮጵያውያን ስለ አእምሮ ጤና ያላቸው ግንዛቤ፣ ለሕክምናና ለእንክብካቤ ያለው የሀገሪቱ አቅም፣ ለአእምሮ ጤና መታወክ የተጋለጡ ሰዎች ሰብአዊና ሌሎች መብቶችና ሌሎችም ጉዳዮች በውይይቱ ውስጥ በስፋት ተዳሰዋል። ተወያይዋ ወጣት የአእምሮ ጤና ተመራማሪና የዩኒቨርሲቲ መምህርት የዚህ ዓመት የአፍሪካ ወጣት መሪዎች ጅማሮ የማንዴላ ዋሽንግተን የተግባርና መረጃ ልውውጥ መርሃ ግብረ ተሳታፊ ወይም ፌሎ ማጂ ኃይለ ማርያም ነች። ሰሎሞን አባተ ነው ያነጋገራት። ውይይቱ ትላንት ጀምሯል። ወደ ሁለተኛው ክፍል እንዝለቅ።
ለመሆኑ የአእምሮ ጤና ምንድን ነው ማጂ?
ለእኔ እንግዲህ የአእምሮ ጤና ሌላ ስለ ጤና ከማውራታችን በፊት መወራት የሚገባው ትልቅ የጤና ክፍል ነው። ካለ አእምሮ ጤና ምንም ጤና የለም እና የአእምሮ ጤና ብለን ስንል አንድ ሰው በህብረተሰቡ ውስጥ ሲኖር የሚጠበቅበት ኃላፊነቶች ልበል አላውቅም አለ እና የተለመዱ የዕለት ተዕለት እንቅስቃሴዎች ውስጥ የሰዎችን ጤነኛ ከሆነው እና ስናይ ወጣ ያሉ ባህሪዎችን ማሳየት። አሁን እኔ የምሰራበትን ሪፈር ባረግ ይቀለኛል። እኔ የምሰራው ከባድ የአእምሮ ህመም ወይም እብደት የሚባለው ህመም ካለባቸው ሰዎች ጋር ነው እና የከባድ የአእምሮ ህመም ድምጾችን መስማት፣ ለሌላው ሰው ማይሰሙ ድምጾችን ማለት ነው፣ ሰዎች የማያዩቸውን ነገሮች ማየት፣ ሌላም በአካባቢ ያንን ስቲሙላይ የሚሰጥ ነገር ሳይኖር ለዛ ነገሮች ምላሽ መስጠት እና ሄዶ
ነገሩ በእርግጥ ሳይኖር ማለት ነው።
አዎ፣ ነገሩ በእርግጥ ሳይኖር ለዛ ነገሮች ምላሽ መስጠት። ለምሳሌ የሆነ ሰው ያባረኛል ማለት ማንም ያባረውን ሰው ሌሎች አጠገቡ ያሉ ሰዎች ላያዩ ይችላሉ። ከዚህ የተነሳ ምንም ስራ ለመስራት መቸገር፣ የዕለት ተዕለት እንቅስቃሴ ማከናወን መቸገር የመሳሰሉ ነገሮችን ይይዛል። የአእምሮ ጤና ብለን ስናወራ በጣም ሰፊ ነው።
ይሄ አሁን ያልሺ ነገር በተለይ በእናንተ የሙያ አጠራር ስኪዞፍሬኒያ ከሚለው ጋር ወይም ደግሞ እንዲህ ሊያደርጉኝ ነው፣ ይሄ ሊመጣብኝ ነው ከሚል ስሜት ጋር አንድ ነው።
ስኪዞፍሬኒያ የሳይኮሲስ ውስጥ እኔ ከማጠናቸው ውስጥ አንዱ ነው። ባይፖላር ዲስኦርደር አለ። ይሄ ሽቅለት ይሉታል። መደበትም ከመጠን በላይ ሜኒያክ የሆነ ይሄ በጣም መደፈት
እና የስሜት መለዋወጥ
እየተፈራረቁ የሚመጡበት አይነት አለ። ከሱ ውጪ ደግሞ ዲፕሬሽን ድባቴ ይሆንና ግን ሳይኮቲክ ሲምፕተም ያለው
ስነልቦና
ያልኩህን እብደት ብለን ካራክተራይዝ ያደረግናቸው አይነት ምልክቶች አሉ።
እስቲ አንቺ
ያላቸው ሰዎች አካባቢ ነው የኔ ጥናት።
እና ዋናው ራስ ነው የምትዩ? ከምንም ነገር በፊት
ከአእምሮ ጤና ውጪ ሌላ ምንም ጤና የለም።
የመጀመሪያው ጤና የአእምሮ ጤና
የመጀመሪያው ጤና ነው። አንተ ሌላ ህመም ቢኖርህ ለመታከምም ለመወሰን መጀመሪያ ጤነኛ ቢሆን ነው ያንን ማሰብ የምችለው እና የጤና ሁሉ መሰረት ነው። የዓለም ጤና ድርጅት ጤናን ሲገልጸው የተሳካ ስነ ልቦናዊ፣ አካላዊ፣ አእምሯዊ እያለ ይከፋፍላል መንፈሳዊ ድረስ እና ያንን ሁሉ የጤና አንደኛው ኮምፖነንት ነው እንግዲህ የአእምሮ ጤና ማለት እና ሰፊ ነገር ነው እና ወሳኝ ነገር ነው።
ከምን እስከ ምን ድረስ ይዘረጋል ይሄ የአእምሮ ጤና ችግር?
ከባድ ያልኩት ያው ይሄ ሲቪየር የሚለውን ለመግለጽ
ከባድ ያልሆኑት
ግን ለምሳሌ ኮመን ሜንታል ዲስኦርደርስ የሚባሉ አሉ።
መደበኛ የሆኑ የአእምሮ ጤና ችግሮች ማለት ነው።
መደበኛ የሆኑ በተለይ አሁን ይሄ ጭንቀት፣ ውጥረት፣ ይሄ ስትረስ፣ ድባቴ፣ ይሄ ቀለል ያለውን ድባቴ ማለት ነው። ይሄ ፒቲኤስዲ ይሄ ለሆነ ሰቆቃ ከተጋለጡ በኋላ ሰዎች ከዛ ሰቆቃ ጋር በተያያዘ የሚኖራቸው የአእምሮ ጤና ችግር አለ።
ፖስት ትራውማቲክ ስትረስ ዲስኦርደር የሚባለው ማለት ነው።
እና ሌሎችም ሳይኪያትሪስቶቹ በደንብ የሚከፋፍሉልን ብዙ የአእምሮ ጤና ችግሮች ይኖራሉ። የኢቲንግ ዲስኦርደር አለ ለምሳሌ፣ ከአመጋገብ ጋር የተያያዘ
የአመጋገብ መቃወስ
የአመጋገብ መቃወስ
የስርዓቱ ማለት ነው
ሰፊ ነው።
ስለዚህ ሁሉም ሰው በተወሰነ ደረጃ የአእምሮ ጤና ችግር አለበት ማለት ነው። ምክንያቱም የማይጨነቅ የለም። ብዙ ሰው የመደበት ችግር በተለያዩ ምክንያቶች አልፎ አልፎ ሊያጋጥመው ይችላል። ፒቲኤስዲ ያልሽ ወይም ለከባድ ለግጭቶች ሊሆን ይችላል ወይም ለአደጋ ሊሆን ይችላል። ከተጋለጡ በኋላ የሚፈጠር ስሜት ይኖራል። ስለዚህ በተለያየ ደረጃ ሁሉም ሰው ለአእምሮ ጤና ችግር የተጋለጠ ነው እያልሽኝ ነው?
ያ ሁሉም ሰው ለአእምሮ ጤና ችግር ማለት የተጋለጠ ነው ልንል እንችላለን። ሰው እስከሆን ድረስ ሁላችንም ግን ምን አለ የዕለት ተዕለት የሚገጥሙንን እክሎች የምንወጣበት የየራሳችን የሆነ መንገድ አለን። አንዳንዱ ሰው የሚገጥመው ችግር የሚያልፍበት የራሱ የሆነ ኮፒንግ ስትራቴጂ አለው የመቋቋሚያ እና ያ የመቋቋም አቅማችን ከሰው ይለያያል ለሚገጥመን ነገር። በእርግጥ የአእምሮ ጤና ችግር በሚገጥመን በማህበራዊ እና ስነ ልቦናዊ እክሎች ምክንያት ሊባባስ ቢችልም ከዛ ውጪ የሆኑ የአእምሮ ሕክምና አሁን ለምሳሌ በዚህ ምክንያት ነው የመጣው ብለን ማለት ማንችልባቸው አይነት የአእምሮ ጤና እክሎች አሉ። ስለዚህ ሁላችንም የሚገጥመንን ነገር የምናልፍበት አቅም አለን። የአንዳንዱ ሰው አቅም ደግሞ ወይም የሚኖርበት ሁኔታ ይበልጥ ተጋላጭ ያደርገዋል። ለምሳሌ ጎዳና ላይ የሚኖሩ ሰዎችን ብንወስድ የጎዳና ኑሮ በራሱ አንድን ሰው የሚያስጨንቅና ለታመቺ ያልሆነ ኑሮ ውስጥ እንዲኖር ያደርጋል፣ እንዲቆይ ያደርጋል። ጎዳና ላይ ለረጅም ጊዜ ከመኖር የተነሳ የአእምሮ ህመምተኛ የሚሆኑ ሰዎች ሊኖሩ ይችላሉ። ወይም የአእምሮ ህመምተኛ በመሆናቸው ወደ ጎዳና የሚወጡ ሰዎች ይኖራሉ። ቤት አካባቢ አእምሯቸውን ታመው ይቆዩና ቤተሰብም የመንከባከቡ ነገር ሲከብደው ለቁጥጥርም ከአቅም በላይ ሲሆኑ ወደ ጎዳና የመውጣት ጠፍቶ የመሄድ ነገር አለ እና ይሄ የቤተሰብ ውስጥ ያለው ችግር ያምጣው ወይም ጎዳና ላይ ያለው ችግር ያምጣው አንዱን ከአንዱ ጋር ለመለየት ይከብዳል። ግን በጥቅሉ የሚገጥሙን ማህበራዊና ስነ ልቦናዊ እክሎች ለአእምሮ ጤና ችግር ተጋላጭ እንድንሆን ሊያባብሱ ይችላሉ።
አድማጮች፣ አሁን ጥቂት ደቂቃዎች አሉን ፕሮግራማችንን ለማብቃት። እስከዚያው አጫጭር የማጠቃለያ ዜናዎችን ከቆንጂት ታዬ እንስማ።
በቤት እንስሳት እርባታ የሚተዳደሩ የአፋርና ኢሳ አካባቢዎች በድርቅ መጠቃታቸውን የአካባቢው ማህበረሰብ ተወካዮች ተናገሩ። በድርቁ የተነሳ በርካታ እንስሳት እንደሞቱና በአንዳንድ አካባቢዎች ደግሞ የሰዎች ሕይወት መጥፋቱን የአሜሪካ ድምጽ ሬዲዮ ከተለያዩ እማኞች ካገኘው መረጃ ለመረዳት ተችሏል። በዚህ ዓመት በአገር አቀፍ ደረጃ ስደትን ለመከላከል የተካሄዱ ጥረቶች አመርቂ ውጤት አላስገኙም ሲል ዕለታዊው የመንግስት ጋዜጣ አዲስ ዘመን ዘገበ። ምክትል ጠቅላይ ሚኒስትሩን ዋቢ ያደረገው አዲስ ዘመን ክልሎችና የሚመለከታቸው ባለድርሻ አካላት በቅንጅት ለመስራት አልቻሉም ነው ያለው። በጦርነት ከምትታመሰው ከየመን በብዙ ሺዎች የተቆጠሩ ሶማሊያውያን ሀገራቸው ከባድ ሰብአዊ ቀውስም ውስጥ ብትሆን እየተመለሱ እንደሆኑ የተባበሩት መንግስታት ድርጅት አስታወቀ። የመንግስታቱ ድርጅት የሰብአዊ መብቶች ቢሮ እንደተናገረው ካለፈው መጋቢት ወር ወዲህ ወደ ሶማሊያ የተመለሱት ሰዎች ቁጥር ወደ 29 ሺህ ይጠጋል። የሚበዙት ሴቶችና ህጻናት ናቸው። ተጨማሪ ስደተኞች በመጪዎቹ ወራት ደግሞ ይመለሳሉ ተብሎ እንደሚጠበቅ ተናግረዋል። ጥቁር አሜሪካዊው ወጣት ማይክል ብራውን በነጭ ፖሊስ በተተኮሰ ጥይት የተገደለበትን አንደኛ ዓመት ለማሰብ የተጠራ ሰላማዊ ሰልፍ አንድ ሌላ ታዳጊ ጥቁር አሜሪካዊ በጽኑ የቆሰለበትን ጨምሮ የዩናይትድ ስቴትስዋ ፈርግሰን ከተማ በተኩስ ልውውጥ በታወከች ማግስት ትናንት ሰኞን በውጥረት እንዳሳለፈች ተነግሯል። ባለፈው ዓመት ምስራቅ ዩክሬን ውስጥ የተከሰከሰው የማሌዥያው አየር መንገድ አውሮፕላን አደጋ መርማሪዎች ከሩሲያ የተተኮሰ ሚሳይል ሳይሆን አይቀርም የሚሉትን ፍንጥርጣሪ አግኝተዋል፣ እየመረመሩ መሆናቸውን የኔዘርላንድስ መርማሪዎች ዛሬ ባወጡት መግለጫ አስታውቀዋል።
የተከበራችሁ አድማጮች፣ ለምሽቱ ያሰናዳናቸው ዝግጅቶች እነዚሁ ነበሩ። ነገ እንደተለመደው ከምሽቱ 3 ሰዓት ላይ እንገናኛለን። እስከዚያው ያስተናገድናችሁ ሰለሞን ክፍሌና
ቆንጂት ታዬ ነን። አሁን የትግርኛ ዝግጅት ይቀርባል። በእኛ በኩል ሰላም፣ ደህና ደሩ።
The Voice of America.